Voice of America. የአሜሪካ ድምጽ ሬዲዮ የአማርኛው አገልግሎት
በየቀኑ ከምሽቱ 3 እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በአማርኛ የሚያሰማውን ፕሮግራም አሁን ጀመረ።
ሰውነታዊ በጤፍ ባለፈው አመቶች ጤፍ ወደ 12 እስከ 15 ኩንታል ብቻ ነበር በሄክተር ገበሬው ያገኘው። ግን በዚህ ስራ የተጀመረው የጥር ፓኬጅ ገበሬው ሲጠቀም እስከ 25 30 ኩንታልም ያገኘው ብዙ አለ።
የኢትዮጵያ ግብርና ትራንስፎርሜሽን ኤጀንሲ አቶ ካሊድ ቦምባ ናቸው። በግብርናው ዘርፍ ለውጥ ለማምጣት የተሰሩ ስራዎች አርሶ አደሩን በቀጥታ ተጠቃሚ ያደረጉ ናቸው ይላሉ። ዝርዝሩን በእለቱ አብይ ርዕስ ይቀርባል።
ከምሽቱ ዜና መካከል ደግሞ በተቃዋሚው የአንድነት ፓርቲ አመራሮች ላይ ፍርድ ቤት በሰጠው ውሳኔ አቃቤ ሕግ ላቀረበው ይግባኝ ፌዴራል ፍርድ ቤት ዛሬም መልስ አልሰጠም ተባለ። ሞቃዲሾ በአንድ ሆቴል ውስጥ አልሻባብ 12 ሰዎች ገደለ። ግብጽ ውስጥ የተከሰከሰው የሩሲያው አውሮፕላን ምንም አይነት የቴክኒክ ብልሽት የለበትም ሲሉ አንድ የአየር መንገድ ባለስልጣን ገለጡ የሚሉ ይገኙባቸዋል።
ስፖርት፣ ጤናና አፍሪካ ነክ ርዕሶች በሁለተኛው አጋማሽ ይጠብቃችኋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ዛሬ ሰኞ ጥቅምት 22 ቀን 2015 ዓ.ም አስተናጋጆቻችሁ እኔ ጽዮን ግርማና
አዲሱ አበበ ነን። ፕሮግራማችንን ብርሃን ኃይሉ ትመራልናለች። አሁን የምሽቱን የዓለም ዜና እናስቀድማለን። የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ አመራር አባል አቶ ሀብታሙ አያሌውን ጨምሮ በሌሎች አራት የተቃዋሚ ፓርቲ አመራሮች ላይ የበታች ፍርድ ቤት የሰጠውን ብይን አስመልክቶ አቃቤ ሕግ ላቀረበው የይግባኝ አቤቱታ የፌዴራሉ ጠቅላይ ፍርድ ቤት ዛሬም ውሳኔ አልሰጠም። ፍርድ ቤቱ ዛሬ ውሳኔ ሊሰጥ ያልቻለው የታች ፍርድ ቤት ብይን የሰጠበት መዝገብና አቃቤ ሕግ ያቀረባቸው ማስረጃዎች ስላልደረሱት መሆኑን ገልጧል። መዝገቡ እንዲመጣም ትዕዛዝ አስተላልፏል። ጠቅላይ ፍርድ ቤቱ በዚህ ጉዳይ ላይ ብይን ለመስጠት ሲቀጥር ይህ ለሶስተኛ ጊዜ ሲሆን ውሳኔውን ጥቅምት 29 ቀን ለማሰማት ቀጠሮ ሰጥቷል። የአቃቢ ሕግ የቀድሞው የአንድነት ለዲሞክራሲና ለፍትህ ፓርቲ የአመራር አባላት የነበሩትን አቶ ሀብታሙ አያሌውና አቶ ዳንኤል ሽበሺ፣ የአረናው አቶ አብርሃ ደስታ፣ የሰማያዊው አቶ የሽዋስ አሰፋ እንዲሁም አቶ አብርሃም ሶሎሞን ላይ የሽብር ወንጀል ክስ አቅርቦባቸው ቢሆንም የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ክሱን ሊያስረዳ አልቻለም ሲል መከላከል ሳያስፈልጋቸው በነጻ እንዲሰናበቱ መወሰኑ ይታወሳል። ትናንት እሁድ በአንድ የሞቃዲሾ ሆቴል ውስጥ የደረሰውንና በትንሹ ለ12 ሰዎች ሞት ምክንያት የሆነውን የአማጺው አልሻባብ ጥቃት የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት አወገዘ። ከ12ቱ ሰለባዎች መካከል የሆቴሉ ባለቤት፣ አንድ ወታደራዊ አዛዥ እና ሁለት የምክር ቤት አባሎች ይገኙባቸዋል። ሪቻርድ ግሪን አጠር ያለ ዘገባ አለው። ሰሎሞን ክፍሌ ያቀርበዋል።
በባለሥልጣናቱ ገለጻ መሠረት የአልሻባብ ነውጠኞች ሰሐፊ ሆቴል መግቢያ ላይ ቦምብ የጠመዱበትን መኪና ካፈነዱ በኋላ የመንግሥቱ ወታደሮች አካባቢውን ተቆጣጥረዋል። ሰሐፊ ሆቴል በአብዛኛው የሚዘወተረው በመንግሥት ባለሥልጣናትና በከፍተኛ የንግድ ኃላፊዎች ነው። በጥቃቱ ሕይወታቸው ካለፉ ሰዎች መካከል አልሻባብ እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ.ም ከሞቃዲሾ እንዲያፈገፍግ የተገደለበትን የማጥቃት ዘመቻ የመሩት ጀነራል አብዲከሪም ዩሱፍ ዳጋባዳን ይገኙበታል። የሶማሊያ ጸጥታ ጥበቃ ሚኒስትር አብድራዛቅ ኦማር ሞሐመድ ለአሜሪካ ድምፅ ራዲዮ ሲናገሩ ጥቃቱን ያደረሱት የአልሻባብ ነውጠኞች የቡሩንዲን ጦር ሰራዊት የደንብ ልብስ የለበሱ ናቸው። ዩኒፎርሙን ያገኙትም አልሻባብ ባለፈው ዓመት ሐምሌ ወር ላይ ሊጎ የሚገኘውን የቡሩንዲ ጦር ሰፈር ባጠቃበት ጊዜ ሳይሆን እንዳልቀረ ይገመታል ብለዋል። አልሻባብ የትላንቱን ጥቃት ያደረስኩት እኔ ነኝ ሲል መግለጫ አውጥቷል። ነውጠኛው ቡድን እንደ አውሮፓውያን ዘመን አቆጣጠር እስከ 2010 ድረስ አብዛኛውን የሶማሊያ ደቡባዊ ግዛት ይቆጣጠር እንደነበር ይታወሳል። ከዚያ በኋላ ግን በአፍሪካ ኅብረትና የሶማሊያ መንግሥት ወታደሮች ተገፍቶ ወጥቶ ወደ ገጠር ሄዷል። ቡድኑ አሁንም ግን በመንግሥት ባለሥልጣናትና በአፍሪካ ኅብረት ወታደሮች ላይ ያነጣጠሩ ጥቃቶችን አልፎ አልፎ በማድረስ ላይ ይገኛል። ዓላማውም አክራሪውን የሻሪያ ሕግ በመላ ሶማሊያ ለመደንገግ ሲሆን አንገት በመቅላትና በድንጋይ እየወገረ በመግደል እንዲሁም እጅና እግር በመቁረጥ የተለያዩ ክሶች የሚቀርቡባቸውን ሰዎች እንደሚቀጣ ይታወቃል።
ከዚሁ ከሶማሊያው ዜና ሳንወጣ የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ይህን ጥቃት በመከላከልና የአማጺውን ቡድን አባላት በሙሉ የገደሉትን የሶማሊያ ወታደሮች አመስግኖ ሽብርተኝነት የዓለማችን ትልቁ ስጋት እንደሆነም አስምሮበታል። የጸጥታው ጥበቃ ምክር ቤት ሶማሊያ ወደ ተረጋጋ ሰላማዊ ስርዓት ለመሸጋገር የምታደርገውን ሂደት በሙሉ እንደሚደግፍም አረጋግጧል። ግብጽ ውስጥ የተከሰከሰውን የሩሲያ አውሮፕላን ያበላሸው ከአውሮፕላኑ ውጪ የተከሰተ ስህተት መሆኑን አንድ የአየር መንገዱ ባለስልጣን አስታወቁ። አውሮፕላኑ አየር ላይ እንዳለ በትንትኑን የሚያወጣ አንዳችም የቴክኒክ ብልሽት የለም ያሉት የበረራ ዳይሬክተሩ አሌክሳንደር ስሚርኖቭ ናቸው። አውሮፕላኑ እየበረረ ሳይሆን ወደ መሬት እየወደቀ ነበር ያሉት ስሚርኖቭ የአውሮፕላኑ ሰራተኞችም ምንም ነገር መቆጣጠር ካለመቻላቸውም በላይ ስለ አደጋው ወደሚመለከተው ታወር ወይም ወደ ድምፅ ማስተላለፊያ ቦታ ማስተላለፍ የሚችሉትን መልእክት ሊሳካ አልቻለም ብለዋል። የሩሲያ አውሮፕላን ባለፈው ቅዳሜ በግብጽ ሲናይ ባሕረ ገብ መሬት ሲወድቅ በውስጡ የነበሩ 224 ተሳፋሪዎች እንዳለ መሞታቸው ታውቋል። መንገደኞቹ በግብጿ ሻርም ኤል ሼክ መዝናኛ ቦታ በእረፍት ቆይተው ወደ አገራቸው የሚመልሱ በአብዛኛው ሩሲያውያን እንደነበሩም ታውቋል። የአውሮፕላኑ ሰራተኞች ቁጥር ደግሞ 7 ነበር። ወደ ሶሪያ የተላከው የዩናይትድ ስቴትስ ልዩ ኃይል ለወረራ ወይም ለጦርነት አለመሰማራቱን ዋይት ሃውስ ዛሬ አስታወቀ። ልዩ ኃይሉ ሶሪያ ውስጥ ሆኖ ከወታደሮቹ ጋር ጎን ለጎን በውጊያ የሚሰማራ እንደሆነ በመከላከያ ጉባኤ ላይ የገለጡት የብሔራዊ ደህንነት ረዳት አማካሪ ቤን ሮድስ ናቸው። የዩናይትድ ስቴትሱ ልዩ ኃይል የሶሪያ ወታደሮች በአይሲል የተያዙ ግዛቶችን ለማስመለስ በሚያደርጉት ውጊያ ከጎን በመሆን ጥረታቸውን ያግዛል ሲሉም ገልጠዋል። ባለፈው ሳምንት ፕሬዚዳንት ባራክ ኦባማ 50 የዩናይትድ ስቴትስ ልዩ ሰራዊት አባላት ወደ ሶሪያ እንዲሄዱ መወሰናቸው አይዘነጋም። የኢራቅ ምክር ቤት በጠቅላይ ሚኒስትሩ ስልጣን ላይ ገደብ ጣለ። አዲስ እርምጃ በሚወስዱበት ጊዜ ሁሉ የምክር ቤቱን አባላት እውቅና ማግኘት እንዳለባቸውም ወሰነ። ይህ የምክር ቤቱ አባላት የዛሬ ሰኞ ውሳኔ በጠቅላይ ሚኒስትር ሃይደር አልአባዲ ላይ ያነጣጠረ ሳይሆን በመንግስትና በምክር ቤት መካከል ያለውን ስልጣን ለመለየት እንደሆነም ተገልጧል። ምክር ቤቱ ዛሬ ከዚህ ውሳኔ ደረሰው ከአሁን ቀደም ጠቅላይ ሚኒስትር አባዲ የመንግስትን በጀት ለመወሰንና ሙስናንም ለማጥፋት ያወጡትን እቅድ በሙሉ ድምፅ ወስኖ ባጸደቀ በወራት ጊዜ ውስጥ መሆኑ ነው። ከዚህ ከጠቅላይ ሚኒስትር አባዲ አዲስ እቅድ በኋላ በርካታ የተቃውሞ ሰልፎች ተካሂደው እንደነበረም ተሰምቷል። እነዚህም ሙስናን፣ ደካማ የመንግስት አገልግሎቶችን የሚቃወሙ ነበሩ። የጠቅላይ ሚኒስትሩ አንዳንድ የለውጥ እቅዶች የተተገበሩ ሲሆን፣ ሌሎቹ ደግሞ የምክር ቤት አባሎችን ድጋፍ የሚጠብቁ መሆናቸው ታውቋል። ጃፓን የደቡብ ኮሪያን ባሕረ ገብ መሬት በወረረችበት ጊዜ ለወሲብ አገልግሎት የተፈረደባቸው ወይም የተመደቡ የደቡብ ኮሪያ ሴቶችን ጉዳይ በተመለከተ የተነሳውን ውዝግብ በፍጥነት ለማቆም መስማማታቸውን የደቡብ ኮሪያው ፕሬዚዳንት ፓርክ ጉዌን ላይ እና የጃፓን ጠቅላይ ሚኒስትር ሺንዞ አቤ ገለጡ። ይህ ጃፓን በጭካኔ ያካሄደችው የደቡብ ኮሪያ ወረራ በ20ኛው ምዕት ዓመት ግማሽ ላይ አያሌ ሴቶችን የወሲብ አገልጋዮች አድርጎ ጉዳዩም ለረጅም ጊዜ አወዛግቦ እንደነበር ይታወቃል። ሁለቱ መሪዎች ዛሬ ሰኞ በደቡብ ኮሪያ ዋና ከተማ ሶል ያካሄዱት የጋራ ስምምነት የጃፓኑ ጠቅላይ ሚኒስትር አቤ ስልጣን ከያዙበት ከ2012 እንደ አውሮፓ አቆጣጠር፣ ፓርክ ደግሞ ከ2013 ወዲህ የመጀመሪያ ግንኙነታቸው መሆኑም ታውቋል። አንድ የደቡብ ኮሪያዋ ፕሬዚዳንት ፓርክ ከፍተኛ አማካሪ እንደገለጡት ይህ ሴቶችን ለወሲብ አገልግሎት የዳረገው ጉዳይ ከቶኪዮ ጋር ያለውን ግንኙነት አሰናክሎ እንዳቆየ ለጃፓን ጠቅላይ ሚኒስትር ገልጸውላቸዋል። በመጨረሻም የቱርክ ፕሬዚዳንት ሪሴፕ ታይብ ኤርዶጋን ዓለም ፓርቲያችን ያገኘውን ድል ማክበር ይኖርበታል ይላሉ። እንደ ፕሬዚዳንቱ አባባል የፍትህና የልማት ፓርቲያቸው የምክር ቤት ምርጫ ውጤት የመላው ቱርክ ሕዝብ ድል ተደርጎ ሊቆጠር ይገባል ነው የሚሉት። ትናንት እሁድ የተካሄደው ምርጫ ቱርክን ከ10 ዓመታት በኋላ ወደ አንድ ፓርቲ አመራር የመለሳት ሲሆን ኤኬፒ ፓርቲ ከአምስት ወራት በፊት የምክር ቤቱን ብዙሃን መቀመጫ ከተሸነፈ ወዲህ ነው ይህ ለውጥ የመጣው። በዚህም ትናንትና ፓርቲው ከ50 ከመቶ በታች በማግኘቱ 550 አባላት የሚገኙበትን 316 መቀመጫዎች ሊያጣ ችሏል። ጠቅላይ ሚኒስትር አህመት ዳቫቶግሉ ትናንት እሁድ ማምሻው ላይ አንካራ ውስጥ ለደጋፊዎቻቸው ባሰሙት ንግግር ፖለቲካዊ መረጋጋት የሚፈጠርባት አዲሲቱ ቱርክ ትመሰርታለች በማለት የአንድነት ጥሪም አሰምተዋል። አድማጮች፣ ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ ጣቢያ አማርኛው ቋንቋ ዝግጅት ክፍል የሚተላለፈውን ስርጭት ነው። የዛሬ ጥቅምት 22 ቀን 2008 ዓ.ም የምሽቱ አስተናጋጆቻችሁ ጽዮን ግርማና
አዲሱ አበበ ነን። ጽዮን፣ የመጀመሪያ መስተንግዶሽ ይመስለኛል። እንኳን ደህና መጣሽ ወደ አየር እላለሁ።
እንኳን ደህና ቆየን።
አድማጮችም እንደዛ እንደሚሉሽ እገምታለሁ። ጥሩ አያያዝሻል። አድማጮች፣ የዓለም ዜና አደመጣችሁ። ፕሮግራማችን በ19 በ22ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
አድማጮች፣ አሁን ወደ ዕለቱ አብይ ርዕስ እንለፍ። ባለፉት 4 ዓመታት ባከናወናቸው ተግባራት ውጤቶች መገኘታቸውን የኢትዮጵያ ግብርና ትራንስፎርሜሽን ኤጀንሲ ሰሞኑን ይፋ ባደረገው ባለ 110 ገጽ ሪፖርት አስታውቋል። የኤጀንሲው ዋና ስራ አስፈጻሚ አቶ ካሊድ ቦምባ ለአሜሪካ ድምጽ እንዳብራሩት በግብርናው ዘርፍ ለውጥ ለማምጣት የተሰሩ ስራዎች አርሶ አደሩን በቀጥታ ተጠቃሚ ያደረጉ ናቸው ብለዋል። ከተቋቋመ 4 ዓመታትን ያስቆጠረው ኤጀንሲው ምን ሲሰራ ቆየ? የአዲስ አበባው ዘጋቢያችን እስክንድር ፍሬው ለአቶ ካሊድ ቦምባ በመጀመሪያ ያቀረበው ጥያቄ ነው።
በአራት ዓመት ላይ ለመሳሰ ሞከር ነው የግብርና ዘርፍን በሰብሲስተንስ ያለ አነስተኛ ገበሬውን ወደ ኮመርሻላይዜሽን ለማምጣት ነው ያሰብ። አንዱ ትልቅ ነገር በዛ ምርጥና ምርጣማነቱን ማሳደግ ነው።
ኮመርሻላይዜሽን ሲባል ለንግድ እንዲያ ለገበያ እንዲያመርት ለማድረግ
ወደ ገበያ ለማምጣት ነው። ግን ወደ ገበያ ደግሞ የሚያመጣው እህሉን ማባዛት መጀመር አለብን። ምርጥና ምርጣማነት ካላደገ ወደ ገበያ ማምጣት እስከዚህ ድረስ ትልቅ ለውጥ አያመጣም እና በሁለት እጅ ነው መሳሳት አለብን። አንዱ ምርታማነት ማሳደግ፣ ሁለተኛ ደግሞ ከገበያ ጋር በደንብ ማሳሰርና ገበሬው ጥሩ ዋጋ እንዲያገኝ ነው።
ስለዚህ ከዚህ አንጻር በአራቱ ዓመት በአጭሩ ይንገሩ ምን ምን ስራዎች ተከናወኑ ይሄን ለማሳደግ አሁን ያሏቸው?
አሁን የሰራ ነው በሶስት ኤሪያዎች ነው። አንዱ በሲስተሚክ ኤሪያ የምንለው ነው።
በሶስት ክፍሎች ነው የሰራቸው?
በሶስት ክፍሎች። አንዱ ክፍል የዘር ችግር አለ፣ የማዳበሪያ ችግር አለ፣ የሪሰርች ኤክስቴንሽን፣ እነሱን ሁሉ በደንብ ማጠንከርና ማሳደግ ነበር። እዛ ላይ ጥሩ ስራ ተሰርቷል። አሁን ይሄ ኤቲስ ስራ የሚባል አዳዲስ ማዳበሪያ፣ ምጥን ማዳበሪያ የሚባል በትራንስፎርሜሽን አጀንዳ በኩል ነው የመጣው። እሱ ላይ በጣም ጥሩ ስራ፣ አሁን በጤፍ ላይ ትልቅ ገጽ የታየ ስራ በዚህ ነው የመጣው። ከገበያ ጋር መሳሰር ደግሞ እዛ ላይም ትልቅ ስራ ተሰርቷል። የቢራ ገብስ ብዙ ገበሬዎች ለቢራ ኢንዱስትሪ ኦልሬዲ እያመረጡ ግንኙነት እየተፈጠረ ነው።
ይህም አሁን በአራት ዓመት የሆነ ነው።
በአራት ዓመት የሆነ ነገር ነው። በቆሎ ደግሞ የዓለም ምግብ ፕሮግራም የነሱ ምግብ እርዳታ ለደቡብ ሱዳንና ሌላ ሀገር የሚልኩት ከኢትዮጵያ ገበሬ የተመረጠ በጥሩ ዋጋ እየተሸጠ ወደዛ ለማዛወር ግንኙነት ፈጥረናል።
ግን ገና ወደ ተግባር አልተገባም። ግንኙነት ፈጥራችኋል ነው? መሸጥ ጀምረዋል ገበሬዎች?
መሸጥም ጀምረዋል። ያለፈው 3 ዓመት ላይ 80,000 ቶን ሜትሪክ ቶን 800,000 ኩንታል ለደብሊውኤፍፒ ተሸጠዋል።
በቀጥታ ከገበሬዎች?
ከገበሬዎች በኮኦፕሬቲቭ ጋር ተሰብስበው ወደዛ ነው የተሸጠው።
ማህበረሰብ ስራ ማህበራት?
ትክክል።
የእያንዳንዱን ገበሬ ህይወት ከማሻሻል አንጻር እንግዲህ ዞሮ ዞሮ አላማው የህዝቡን የኑሮ ሁኔታ ማሻሻል፣ የገበሬውን ኑሮ መለወጥ ነው እና ምን ተጨባጭ ለውጥ መሬት ላይ እየታየ ነው? ከዚህ አንጻር አሁን በአራቱ ዓመት አሁን እነዚህ የነገሩኝ ነጥቦች ተደምረው ምን ለውጦች እየታዩ ነው?
ትልቁ ለውጦች አሁን የታዩ በጤፍ ባለፈው ዓመቶች ጤፍ ወደ 12 እስከ 15 ኩንታል ብቻ ነበረ በሄክተር ገበሬ የሚያገኘው። ግን በዚህ ስራ የተጀመረው የጥር ፓኬጅ ገበሬው ሲጠቀም እስከ 25 30 ኩንታልም ያገኙ ብዙ አሉ።
ጥር ፓኬጅ ሲሉ እሱን ያብራሩልኝ ለአድማጮች ግልጽ ለማድረግ።
እሺ፣ የጥር ፓኬጅ ስንል መጀመሪያ በጤፍ ኢምፕሩቭድ ሲድ የሚባል ምርጥ ዘር
ለምን የጥር ፓኬጅ ተባለ?
ጥር ፓኬጅ በእንግሊዝኛ TIRR አክሮኒም ነው። ቲ ለጤፍ የሚቆም ነው። አይ ደግሞ ለኢምፕሩቭድ ሲድ
ተሻሻለ ዘር።
አር ሲባል ሮ ፕላንቲንግ መስመር
መዝራት
እና ሌላ አር ደግሞ ሪዱስ ሲድ ሬት የተቀነሰ ዘርያ ኳንቲቲ
መጠን
ብዙ ጊዜ 70% ኢንክሪስ አድርግለታል
ይጨምርለታል
ጥሩ ውጤት እያመጣን ነው።
እዚህ ላይ አሁን የተጠቀሷቸው ለማሳያ ያህል በተወሰኑ ገበሬዎች የተሞከሩት ነው የገለጹልኝ ያሉት ገበሬዎች ከተጠቀሙ ይሄን ማድረግ እንደሚችሉ አረጋግጠናል ነው ይያሉ ያሉት ወይስ በተግባር ይሄን ያህል ቁጥር ያላቸው ገበሬዎች እየተጠቀሙበት ነው ተስፋፍቷል ይያሉኝ ነው?
አዎ ተስፋፍቷል። ይሄ ነገር መጀመሪያ 4 አመት በፊት በሶስት ገበሬ ነበር ይሄን ነው የጀመርነው ከመርምር ጋር ከደብረ ዘይት መርምር ጋር ከሱ በኋላ ወደ 1200 ሄደን ነበር 3 አመት በፊት ዘንድሮ 6 ሚሊዮን ገበሬ በዚህ ፓኬጅ ተሰልጥኖ ወደ 2.2 ሚሊዮን አርሳደር ኦሬዲ ይሄን ነገር እየተጠቀመው ነው። ሶ ይሄ ማሳያ ብቻ ሳይሆን ብዙ ገበሬ እየተጠቀመው ነው።
ለምሳሌ ብዙ ገበሬ እየተጠቀመ ነው ሲሉ የትኛው ነው የጤፉን ነው ያሉኝ ወይስ ቀድም የተጠቀሱት አጠቃላይ ጥር ያሉትን?
የጤፍ ጥር ፓኬጅ ነው እሱን ነው 2.2 ሚሊዮን ገበሬ እየተጠቀመው ያለው።
ከማስፋፋት አንጻር ይሄን ነው 2.2 ብለዋል ስንት ነው ያቀዳችሁ ግባችሁ ስንት ነው ይሄን ያህል ገበሬ እናዳረሳለን ብላችሁ?
ለማሰልጠን 6 ሚሊዮን ገበሬ ነበር 6 ሚሊዮን ገበሬ
እሱ አቷመት
በአራቱ አመት ይሄንን እቅድ ተሳክቷል። ደሞ ገበሬው ሲሰለጠን ሁሉ ጊዜም ኢሚዲየትሊ አይጠቀመው እና ያሰብነው ከተሰለጠነ ገበሬ አንድ ሶስተኛው ይጠቀማል ብለን ነበር ያሰብነው እሱ ተሳካልን
አንድ ሶስተኛው የተጠቀመ ነው።
አሁን ከ6 ሚሊዮን የተሰለጠነ ገበሬ 2.2 የተጠቀመው ነው።
ሌሎች ለምን አይጠቀሙም?
መጀመሪያ ማየት አለባቸው ውጤቱን ማየት አለባቸው እና ሲረጋገጥ እሱ ጊዜ ነው የሚጠቀሙት። በሶስት ገበሬ የጀመርነው 4 አመት በፊት ውጤት ነው ብለን ነው የምናስበው።
እንግዲህ አንዳንድ ሰው አቶ ካሊድ ስለ ጤፍ ብቻ ነው እየተናገሩ ያሉት ይሄ ትራንስፎርሜሽን ወይም ለውጥ እንደበለው ሌሎች ምርቶችን ሳይመለከተም ወይ በትክክል የትኞቹ ላይ ነው መታተኩሩት ብሎ ሊጠይቅ ይችላል። ምንድነው ምላሹ?
ሶ ጤፍ ላይ ትልቅ ውጤት ስለመጣ ነው እዛ ላይ ብዙ ጊዜ የምናነጋገረው ግን በሌላ ዘርያዎችም እየሰራ ነው። በበቆሎ ቀደም እንዳልኩት 800 ሺህ ኩንታል ወደ ዓለም ምግብ ፕሮግራም እየተሸጠ ነው። በስንዴ ደግሞ ከውጭ ሀገር የሚመጣውን ሪፕሌስ ለማድረግ ብዙ ስራ እየተሰራ ነው። የቢራ ገብስም ከብዙ ገበሬ ጋር እየሰራን ዲያጆና ሃይኒክንን ለማሳሰር ኦሬዲ ተሞክሯል። ሶ የጤፍ ብዙ ጊዜ የምናነሳው በጣም ብዙ ገበሬ እዛ ላይ ስለተሳተፈ ነው ግን ሌላ ዝርያ ላይም ብዙ እየተሰራ ነው።
አቶ ካሊድ ቦምባ የኢትዮጵያ ግብርና ትራንስፎርሜሽን ኤጀንሲ ሲ ዋና ስራ አስኪያጅ በጣም አመሰግናለሁ ስለ ጊዜው።
በጣም አመሰግናለሁ።
የዕለቱን አብይ ርዕስ ነው ያደመጥነው አድማጮች። ወደ መጽሔት ዘገባ ደግሞ እናልፋለን። ራሱን እስላማዊ መንግስት ብሎ የሚጠራው ነውጠኛ ቡድን ሶሪያ ውስጥ የሚዋጉ የአሳድ መንግስት ተቃዋሚዎችን ለማገዝ ዩናይትድ ስቴትስ ልዩ ኃይል እንደምትልክ ባለፈው አርብ አስታውቃለች። ቀደም ሲልም ዜናውን አሰምተን ከተለያዩ ጦርነት ቀጠናዎች የአሜሪካን ወታደሮች ማስወጣት ለያዘው የኦባማ አስተዳደር እርምጃው አንጻራዊ ነው ተብሏል። የቪኦኤ ዘጋቢ ማይክል ቦማን የላከውን ትዝታ በላቸው ታቀርባለች።
ዩናይትድ ስቴትስ ወደ ሶሪያ ልዩ ኃይሎችን ለመላክ መወሰኗ ካለፈው አርብ ጀምሮ ለፕሬዝደንትነት የሚወዳደሩ የሁለቱም ፓርቲዎች አባላት መካከል የክርክር ነጥብ ሆኗል። ይሁን እንጂ እንደ አውሮፓ አቆጣጠር በ2017 ዓ.ም ፕሬዝደንት ኦባማን ለመተካት በእጩነት ለመቅረብ ከሚጥሩት የሪፐብሊካንም ሆነ የዴሞክራቲክ ፓርቲ አባላት ሐሳቡ እሰየው የተባለለት አልሆነም። የሪፐብሊካኑ እጩ ሴናተር ማርኮ ሩቢዮ እስላማዊ መንግስት አከርካሪውን መመታት አለበት ይላሉ። ወይ እነርሱ ወይኛ እናሸንፋለን። ወረራቸው በሶሪያ ወይንም በኢራቅ እንደማይገደብ ስለምናውቅ ከወዲሁ መንቀሳቀሻ ሜዳ በማሳጣት ድባቅ ልንመታቸው ይገባል ይላሉ ሩቢዮ። የሆነ ሆኖ ሩቢዮ ውሳኔውን ቀደም ብሎ ባለማድረግና አሜሪካ በሙስሊም ዓለም በከባድ ጥረት አገኘች ያሉትን ድል በከንቱ በማባከን ፕሬዝደንት ኦባማን ኮንነዋል። እኚህ ፕሬዝደንት የታወቁት ከጦርነት በመሸሽ ነው። የተመረጡትም ወታደሮችን ከኢራቅ ከአፍጋኒስታን እናስወጣለን፣ የአሜሪካ ጣልቃ መግባት መቆም አለበት ያሉ ናቸው በማለት ኦባማን ተችተዋል ሩቢዮ። ማርኮ ሩቢዮ ከፍተኛ የአሜሪካ የጦር ኃይል በሶሪያ ተመድቦ እስላማዊ መንግስት እንዲወጋም አይደግፉም። ይልቁንስ ቁጥራቸው ሰፋ ያለ የመካከለኛው ምስራቅ አገሮች የሱኒ አክራሪዎችን ነጥለው እንዲወጉ አሜሪካ ማስተባበር አለባት ነው የሚሉት። ሩቢዮ የሰጡት አስተያየት ከሪፐብሊካኑ ይቅርታ ከሊበራሉ የዴሞክራቲክ ፓርቲ ተወዳዳሪ ከበርኒ ሳንደርስ አመለካከት ጋር ተመሳሳይ ነው። ሳንደርስ ቁጥራቸው 50 የሚደርስ ወታደሮችን በሶሪያ መመደብ የከፍተኛ ጦርነት ጅምር እንዳይሆን ስጋት ያሰማሉ። እንደ ካሁን ቀደሞቹ ጦርነቶች ዩናይትድ ስቴትስ ማለቂያ የሌለው የሌሎች አገሮች ቀውስ ውስጥ ጣልቃ በመግባት የለባትም ይላሉ። እስላማዊ መንግስት የጋረጠውን ችግር ዓለም በጋራ ሊፈታው ይገባል ይላሉ በርኒ ሳንደርስ። በህዝብ ያሳብ መለኪያ ሰንጠረዥ በውድድር ቀድሞ የሚታዩት ዴሞክራቷ ተወዳዳሪ ሂለሪ ክሊንተን ግን ወታደሮች ወደ ሶሪያ መላክ አስፈላጊነቱ ላይ ከፕሬዝደንት ኦባማ አስተዳደር ጋር ይስማማሉ። በአሁኑ ጊዜ አስፈላጊነቱ በግልጽ ይታየኛል፣ ሆኖም በመካከለኛው ምስራቅ ሰፊ የምድር ጦር ማስፈንን እቃወማለሁ ብለዋል ክሊንተን። ዋይት ሃውስ ወደ ሶሪያ የሚላኩት የዩናይትድ ስቴትስ ወታደሮች የፕሬዝደንት አልአሳድ ተቃዋሚ በመሆን አይሰልን የሚወጉትን የሚረዱና የሚያሰለጥኑ ናቸው ብለዋል። ይህ ኃይል በቀጥታ በጦርነት በመካፈልን ሚና አይኖረውም ብለዋል የዋይት ሃውስ ቃል አቀባይ ጆሽ ኤርነስት።
ወደ ተከታዩ ዘገባ እናልፋለን። ክልላዊ ሀገሮች በቦኮ ሀራም ላይ የሚያካሂዱትን ትግል ለመርዳት በሰሜን ካሜሩን የድሮን ማለትም የሰው አልባ ተዋጊ አውሮፕላን ሰፈር መስርታለች። ይህ እርምጃ ምን ያህል ለውጥ ሊያመጣ እንደሚችል ጠበብት እየመረመሩ ነው። በምዕራብ አፍሪካ ያሉት ወታደሮች በድሮኖች መኖር ተጠቅመው በሰሜን ምስራቅ ናይጄሪያ ያለውን የሽብር ሁኔታ ለማቆም ይችሉ ይሆን? ለዚህ ጥያቄ ትንታኔ እንዲሰጡ የእንግሊዝኛው ክፍል ዘጋቢ ዴቪድ አርኖልድ ሁለት የፖሊስ ጠበብትን አነጋግሮ ያጠናቀረውን ዘገባ አዳነች ፍሳይ ታቀርበዋለች።
የምዕራብ አፍሪቃ ሀገሮች በቦኮ ሐራም ላይ የሚያካሄዱትን ትግል ለመርዳት በአሁኑ ወቅት አራት የዩናይትድ ስቴትስ ድሮኖች ሰፈሮች ተመስርተዋል። ሶስቱ በኒጀር፣ ቡርኪና ፋሶ እና ቻድ ናቸው። አዲሱ የድሮኖች ሰፈር በሰሜን ካሜሩን እየተመሰረተ ነው። ሰሜን ካሜሩን ከናይጄሪያ እየዘለቁ የቦኮ ሐራም አማጽያን ጥቃት የሚያዘወትሩበት ቦታ ነው። በናይጄሪያ የዩናይትድ ስቴትስ አምባሳደር የነበሩት ጆን ካምፔል የድሮኖች በአካባቢው መኖር ለውጥ ሊያመጣ ይችል እንደሆነ ይጠራጠራሉ። ናይጄሪያ ከዚህ በፊት ከዩናይትድ ስቴትስ ስታገኝ የቆየውን የመረጃ አሰባሰብ አገልግሎት ብዙም አልተጠቀመችበትም ይላሉ።
President Obama informed the Congress that he was ordering the establishment of a drone facility in Cameroon.
President Obama ካሜሩን ውስጥ የድሮን ሰፈር እንዲመሰረት ትዕዛዝ ማስተላለፋቸውን ለሀገሪቱ ምክር ቤት አሳውቀዋል። ነገሩን በጣም ወሳኝ የሚያደርገው ማናቸውም ሰፈሮች በአሜሪካ የጦር ተዋጊዎች ላይ የተመሰረቱ አለመሆናቸው ነው። መረጃ በመሰብሰብ ላይ የሚያተኩሩ ናቸው። ይህ በፊትም ያለፈንበት ጉዳይ ነው። የቺቦክ ሴት ተማሪዎች ከተጠለፉ በኋላ የዩናይትድ ስቴትስ ሰራተኞች ወደ ናይጄሪያ ተልከው ነበር። ሆኖም የስለላ ማሰባሰቡ ስራ ያስገኘው ጥቅም የለም።
ቦኮ ሐራም በአካባቢው በሚደረግበት ወታደራዊ እንቅስቃሴ ምክንያት የማጥቃት ተግባሩን ጋብ በማድረግ በጫካዎችና ተራራዎች የተወሰነ ቢመስልም አብዛኛውን ጊዜ ወጣት ሴቶችን በማሰማራት በናይጄሪያ 3 የሰሜን ምስራቅ ክፍላተ ሀገር መስጊዶችና ገበያዎች የአጥፍቶ መጥፋት ድርጊቶችን እየፈጸመ ነው። ሮበርት ማርቲን የተባሉት በሳምንታዊ የመከላከያ መጽሔት የሚሰሩ ተንታኝ በበኩላቸው አዎንታዊ አመለካከት አላቸው።
መላ የክልሉ ወታደሮች አዛዦችና ፕሬዚዳንቶች ትልቅ እርዳታ አድርገው አይተውታል። ምክንያቱም ናይጄሪያና ጎረቤቶቿ አገሮች በቦኮ ሐራም ላይ በሚያካሄዱት ትግል የጎደላቸው ነገር ተገቢው የስለላ አሰባሰብ ነበር። ብዙውን ጊዜ ራሳቸውን በመከላከል ተግባር ላይ ለመወሰን የተገደዱት ቦኮ ሐራም ቀጥሎ ስለሚያደርገው ነገር መረጃ ስለሌላቸው ነው። ስለሆነም የድሮኖች በካሜሩን መኖር ይረዳቸዋል ማለት ነው።
ካምፔል ከዚህ በፊት ወታደሮቹ ስለሚያሰሙት የተጋነነ ድል ሲናገሩ ከቅርብ ወራት ወዲህ ስለ ቦኮ ሐራም መዳከም ብዙም የሚያስደስት ወሬ አልተሰማም ብለዋል። ሆኖም ወታደራዊ ኃይል ቦኮ ሐራም እንደተዳከመ ሲናገር ቆይቷል። የዜና ምንጫችን እጅግ የተወሰነ በመሆኑ የናይጄሪያ ወታደራዊ ኃይል በሚለው ላይ ለመወሰን እንገደዳለን ሲሉ አስገንዝበዋል። ፕሬዚዳንት መሐመዱ ቡሃሪ ለፕሬዚዳንትነት እንደተመረጡ ቦኮ ሐራምን ለማጥቃት ቃል ገብተው ነበር። ሮበርት ማርቲን ታዲያ ቡሃሪ ቦኮ ሐራምን ለመምታት ዝግጅት ሲያደርጉ እንደቆዩ ጠቁመዋል።
በአብዛኛው የተሰራው ነገር ዋናዎቹን አማጽያን ለመምታት የተቀነባበረ ወታደራዊ ዝግጅት ማድረጉ ላይ ነው። አንደኛው የናይጄሪያ ጸጥታ ኃይሎችን ማዘጋጀት ነው። ለዚህ ተግባር ዋናውም ወታደራዊ ኃላፊዎቹን ይቅርታ ለዚህ ተግባር ዋናውም ወታደራዊ ኃላፊዎቹን መለወጥ ነው። እንዲቀጡ ተፈርዶባቸው የነበሩ ወታደሮች ክሱ እንዲነሳላቸው ማድረግ፣ ወታደራዊ ኃይሉን በሚገባ ማስታጠቅ እና ከጎረቤት አገሮች ጋር ግንኙነት ማጠናከር፣ እንዲሁም የተባበሩ አገሮችን የሆነ የጣምራ ግብረ ኃይል መመስረት የመሳሰሉ ነገሮች ላይ ሲተኮር ቆይቷል።
ጦርነቱ የሚካሄድባቸው ሶስት የናይጄሪያ ሰሜን ምስራቅ ክፍላተ ሀገር በቀድሞው ፕሬዚዳንት ጉድላክ ጆናታን ችላ የተባሉ እንደሆኑ ካምፔል ገልጸዋል። ሙስሊሞች በሚበዙባቸው ቦታዎች የትምህርት ስርዓቱ ደካማ በመሆኑና የመንግስታዊ አገልግሎቶች አለመኖር በህዝቡ ዘንድ ቅሬታ እንዳሳደረም ጨምረው ገልጸዋል።
ለቦኮ ሐራም እንቅስቃሴ ያመቸው በሰሜን ናይጄሪያ ሙስሊሞች ዘንድ የሃይማኖት እምነት መጠናከር ከመጥፎ አስተዳደርና ከመገለል ጋር ተዳምሮ ነው። ቦኮ ሐራም ግን ከልፈፋውና ከተግባሩ የምንገነዘበው ነገር ቢኖር ስር የሰደደውን የሰሜን እስላማዊ እምነትን የማይቀበል መሆኑን ነው። እንዲያውም የሶኮቶ ሱልጣንንና የቦርኖ ሼህን ለመግደል ሞክሯል።
የወቅቱ የናይጄሪያ ፕሬዚደንት ቡሃሪ ሙስሊምና የቀድሞ ወታደራዊ ጀነራል ስለሆኑ ቦኮ ሐራምን ለማሸነፍ አለመቻል እንደሚያሳፍራቸው ማርቲን ይናገራሉ።
ይህ አሸባሪ ድርጅት ለመንቀሳቀስ መቻሉ ብቻ ሳይሆን በቅርቡ ግዛት ለመቆጣጠር መቻሉ ራሱ ያስቆጣል። በበርካታ የደቡብ ናይጄሪያ ሕዝብ ዘንድ በሰሜን ናይጄሪያ ፖለቲከኞችና በቦኮ ሐራም መካከል ግንኙነት አለ ለሚለው እምነትም ምላሽ መስጠት ይኖርባቸዋል። ወታደራዊ ኃይል እስከ ታህሳስ ወር ባለው ጊዜ ውስጥ ቦኮ ሐራምን እንዲያጠፋ ቡሃሪ ትእዛዝ ሰጥተዋል።
ይህ ትእዛዝና ጥረት ውጤት ያገኝ እንደሆነ ግን ከጊዜ ጋር ይታያል።
አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአሜሪካ የአማርኛ አገልግሎት በ19 በ22 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት የሚያስተላልፈውን ስርጭት ነው። አርዕስተ ዜና እናሰማለን። አድማጮቻችን፣ የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ አመራር አባል አቶ ሀብታሙ አያሌውን ጨምሮ በሌሎች አራት የተቃዋሚ ፓርቲ አመራሮች ላይ ክስ የበታች ፍርድ ቤት የሰጠውን ብይን አስመልክቶ አቃቤ ሕግ ላቀረበው የይግባኝ አቤቱታ የፌዴራሉ ጠቅላይ ፍርድ ቤት ዛሬም ውሳኔ እንዳልሰጠ ታውቋል። ትናንት እሁድ በአንድ የሞቃዲሾ ሆቴል ውስጥ የደረሰውንና በትንሹ ለ12 ሰዎች ሞት ምክንያት የሆነውን የአማጺው አልሻባብ ጥቃት የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት አውግዟል። ከ12ቱ ሰለባዎች መካከል የሆቴሉ ባለቤት፣ አንድ ወታደራዊ አዛዥና ሁለት የምክር ቤት አባሎች ይገኙባቸዋል። ግብፅ ውስጥ የተከሰከሰውን የሩሲያ አውሮፕላን ያበላሸው ከአውሮፕላን ውጭ የተከሰተ እንጂ በአውሮፕላን ውስጥ ምንም አይነት የቴክኒክ ብልሽት እንደሌለ አንድ የአየር መንገድ ባለስልጣን አስታወቁ። አርዕስተ ዜናው ይኸው ነው።
አድማጮች፣ አሁን ሰዓቱ የስፖርት ፕሮግራም የሚቀርብበት ነው። አዘጋጅና አቅራቢ ሰለሞን ክፍሌ ነው።
ኬንያውያኑ ሜሪ ኪታኒና ስታንሊ ቢዮት በትላንቱ የኒውዮርክ ሲቲ ማራቶን በሁለቱም ጾታዎች አሸነፉ። የኢትዮጵያ ሯጮች በሴቶቹ የሁለተኝነት፣ በወንዶቹ የሦስተኝነቱን ስፍራ ወስደዋል። በእግር ኳስ የኢትዮጵያና የአውሮፓ ፕሪምየር ሊጎችን ግጥሚያ ከነ ውጤቶቻቸው ይዘናል። የቢሲክሌት ዜናም አለን። አብራችሁን ቆዩ። ሜሪ ኪታኒ ትላንት ለሁለተኛ ጊዜ በተከታታይ የኒውዮርክን ማራቶን አሸንፋ ስትገባ ሁለት ጣቶቿን ከፍ አድርጋ አሳይታለች። 2:24:25 ነው ጊዜዋ። ኪታኒ ባለፈው ዓመት እንዳደረገችው ሁሉ ትላንትናም መጨረሻ ላይ ፍጥነቷን ጨምራ በመሮጥ ነው ያሸነፈችው። የ33 ዓመት ዕድሜ ያላት የሁለት ልጆች እናቷ ሜሪ ኪታኒ በኒውዮርክ ሲቲ ማራቶን ሁለቴ ስታሸንፍ ስምንተኛዋ ሴት አትሌት ሆናለች። ከዚህ ቀደም በተመሳሳይ ሁለቴ አከታትላ በኒውዮርክ ማራቶን ያሸነፈችው ሯጭ እንግሊዛዊቷ ፖላ ራድክሊፍ ናት። ትላንት በ45ኛው የኒውዮርክ ማራቶን ኪታኒን ተከትለው በሁለተኝነትና ሦስተኝነት የገቡት የኢትዮጵያ አትሌቶች በኒውዮርክ ስትሮጥ የመጀመሪያዋ የሆነው አሰለፈች መርጊያና ትላንት ለሁለተኛ ጊዜ የሮጠችው ትዕግሥት ቱፋ ናቸው። 2:25:32ና 2:25:50 ተመዝግቧል ጊዜያቸው። ኪታኒ በ67 ሴኮንዶች ሁለተኛዋን ቀድማለች። በጣም ሰፊ ልዩነት ነው። ኬንያውያን በአጠቃላይ በኒውዮርክ ማራቶን ሦስት አከታትሎ በማሸነፍ ትላንት የመጀመሪያዎቹ ሲሆኑ ከተጀመረ ጀምሮ ደግሞ 22ኛው ነው፣ ከ45ቱ ማለቴ ነው። በወንዶቹ ትላንት በአስደናቂ ብቃቱ ያሸነፈው የ29 ዓመቱ ስታንሊ ቢዮት ነው። የራሱን የሀገሩን ልጅ ጄፍሪን አስከትሎ ነው የጨረሰው። በ14 ሴኮንዶች ቀድሞታል። ሦስተኛ የወጣው ኢትዮጵያዊው ሌሊሳ ዴሲሳ ነው። የ2013ና 2015 ቦስተን ማራቶን አሸናፊው ሌሊሳ ባለፈው ዓመት ኒውዮርክ ማራቶንም በሁለተኝነት ጨርሷል። ትላንት የገባበት ጊዜ 2:10:48 ተመዝግቧል። በዓመት ጊዜ ውስጥ አራተኛ ማራቶኑ ነበር ለሌሊሳ ዴሲሳ ትላንት። በነገራችን ላይ ይህን በኬንያውያን ተይዞ የቆየውን ማራቶን ለማሸነፍ 5 አባላት ያሉት የኢትዮጵያ ወንዶች ሯጮች ቡድን ጠንክሮ በመለማመድ ላይ ይገኛል። ሌሎች በርካታ ኢትዮጵያውያንም አሉ በዚህ ዌስት ሳይድ ራነርስ ክለብ በተሰኘው ክበብ ውስጥ የሚሰለጥኑ። የክበቡ ፕሬዚደንት ቢል ስታብ ሲናገሩ ኢትዮጵያውያኑ በአብዛኛው የራሳቸው አሰልጣኞች ናቸው። እንዲህ ብለዋል፣ እኛ አናሰለጥናቸውም። አንዳንዶቹ በኢትዮጵያ ብሔራዊ ቡድን ውስጥ የቆዩና ብዙ ዓለም አቀፍ የውድድር ልምድ አካብተዋል፣ በረጅም ርቀት ሩጫ ማለቴ ነው፣ በተለይ በማራቶን። እናም እዚህ ኒውዮርክ ብልጫ አሳይተው ትንሽም ቢሆን የሽልማት ገንዘብ ለማግኘት ይሞክራሉ፣ አንዳንዴም ያገኛሉ ሲሉ አስረድተዋል። በክለቡ ፕሬዚደንት ገለጻ መሠረት አብዛኞቹ ሯጮች የሚመጡት ከአንድ የኢትዮጵያ የተወሰነ አካባቢ ነው።
Most of the ones we have in the United States are from the Oromo section of
አብዛኞቹ እዚህ ዩናይትድ ስቴትስ ያሉ ሯጮች ከኢትዮጵያ የኦሮሞ ክልል የሚመጡ ናቸው። በግብርና ይተዳደራሉ። ወደ ትምህርት ቤት ለመሄድ ብዙ ርቀት ይጓዛሉ፣ በዚያ ምክንያት ይሮጣሉ። በተጨማሪ ደግሞ በኢትዮጵያ የሩጫ ስፖርት በጣም የታወቀ ነው ነበር ያሉት ቢል ስታብ። አክለውም እነዚህ ሯጮች በተለይ በኦሊምፒክና ሌሎች ዓለም አቀፍ ውድድሮች ጥሩ ውጤት ያስመዘግባሉ፣ ግባቸውም ይኸው ነው። ኢትዮጵያውያን ሯጮች በኦሎምፒክ ማራቶን ሁለቴ የወርቅ ሜዳሊያ ተሸላሚውን አበበ ቢቂላን በማራቶን ታሪክ ገናናው አድርገው ይመለከቱታል። በቢሲክሌት የቱር ደ ፋሶ ኢንተርናሽናል ውድድር ቡርኪና ፋሶ በመካሄድ ላይ ነው። 10 ደረጃዎች ያሉት ሲሆን እስከ ዛሬ ሰኞ ድረስ 4ቱ ተካሂደዋል። አርብ በመጀመሪያው ዕለት ኤርትራዊው በረከት አበበ በአንደኝነት ገብቷል። ቅዳሜ የሞሮኮው ሙሐመድ ኤል ራፋይ ቀድሟል። ትላንት እሁድ ሚካኤል ሀብቶም፣ ደበሳይ መክሰብና ዮናታን ኃይሉ ተከታትሎ ከአንደኛ እስከ ሦስተኛ በመግባት ተደንቀዋል። ዛሬ አስተናጋጇ የቡርኪና ፋሶ ጋላቢ ኤስ ያርባንጋ ቀድሟል። ስዊዘርላንድ ሁለተኛ፣ ኤርትራ ሦስተኛ ሆነዋል። ውድድሩ ይቀጥላል። አድማጮች፣ ለሀገር ውስጥና የውጭ እግር ኳስ ስፖርት ዜና በቀጥታ ወደ አዲስ አበባ እንሄዳለን። ገዛኸኝ ጽዮን መስቀል፣ መቀጠል ትችላለህ።
አመሰግናለሁ ሰለሞን። 14 ክለቦችን የሚያሳትፈው የ2008 የኢትዮጵያ ፕሪምየር ሊግ የመጀመሪያ ሳምንት ጨዋታዎች ባለፈው ሳምንት አጋማሽ ላይ በአዲስ አበባና በክልል ከተሞች ተጀምረው ተካሂደዋል። ትናንት የሁለተኛው ሳምንት ጨዋታ በአዲስ አበባ ስታዲየም መከላከያ ኢትዮጵያ ቡናን 1-0 ባሸነፈበት ጨዋታ ሳሙኤል ታዬ በ87ኛው ደቂቃ ብቸኛዋን የማሸነፊያ ጎል ለመከላከያ አስመዝግቧል። በሁለቱም በኩል ጠንከር ያለው የመሸናነፍ ፉክክር የታየ ሲሆን ወደ መጨረሻ 20 ደቂቃ ሲቀር ቡናዎች መዳከም ታይቶባቸዋል። ከጥንካሬው የዘለቀውም የመከላከያ ቡድን አሸንፎ የወጣበትን ጎል ያገኘውም ተጋጣሚው በተዳከመበት ወቅት ነው። ከዚህኛው ጨዋታ በፊት የተገናኙት ደደቢትና ኢትዮጵያ ንግድ ባንክ ሁለቱም ጎል እንዳይገባባቸው ተጠንቅቀው የጨረሱ ሲሆን ያለምንም ጎል ተለያይተዋል። አልፎ አልፎ ካደረጉት የግብ ሙከራ ውጪ አብዛኛውን ጊዜ በደካማ እንቅስቃሴ ተመልካችን አሰልችተውታል። አለፈው ረቡዕ የፕሪሚየር ሊጉ መክፈቻ አዳማ ከነማ በሜዳው ቅዱስ ጊዮርጊስን አስተናግዶ 2-0 አሸንፎት ነበር። ትናንትናም ኤሌክትሪክን በተመሳሳይ 2-0 አሸንፎታል። አዳማ ከነማና ዳሽን ቢራ በሁለት ጨዋታ እኩል 6 ነጥብ ይዘው ፕሪሚየር ሊጉን በጋራ መምራት ጀምረዋል። የደደቢት ሴቶች እግር ኳስ ቡድን ተጫዋች የነበረችው የዘውድነሽ ወርቁን ሞት ምክንያት በማድረግ ጨዋታ ከመጀመሩ በፊት በአንድ ደቂቃ የህሊና ጸሎት አስበዋታል። ድንገተኛ ህመም ህይወቷ ያለፈው የ24 ዓመቷ ዘውድነሽ ወርቁ የቀብር ስነ ስርዓት የተፈጸመው ባለፈው ሳምንት መጀመሪያ ላይ ነው። በሌላ የእግር ኳስ ነክ ዜና በመካከለኛውና በምስራቅ አፍሪካ ሻምፒዮናና እንዲሁም በዓለም ዋንጫ ማጣሪያ ምክንያት የኢትዮጵያ ፕሪምየር ሊግ ለ40 ቀናት እንደሚቋረጥ የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። የፊታችን ህዳር ወር አጋማሽ የሚጀምረውን የመካከለኛ ምስራቅ አፍሪካ እግር ኳስ ሻምፒዮና የምታስተናግደው ኢትዮጵያ ናት። በዚህ ወደ ውጭ ዜና ስንሸጋገር የእንግሊዝ ፕሪምየር ሊግ እና የስፔን ላሊጋ የተወሰኑ ውጤቶችን ገልጻለሁ። በተወዳጁ የእንግሊዝ ፕሪምየር ሊግ 11ኛ ሳምንት ጨዋታዎች ማንቸስተር ሲቲ፣ አርሴናል እና ሊቨርፑል ድል ሲቀናቸው ቼልሲ ከቁልቁለት ጉዞው አልተላቀቀም። በጨዋታዎቹ መካከል ኤቨርተን ሰንደርላንድን በግማሽ ደርዘን ጎል 6-2 ማለት ያሸነፈበት ይጠቀሳል። ማንቸስተር ሲቲ ኖርዌይ ሲቲን 2-1፣ አርሴናል ስዋንሲ ሲቲን 3-0 ያሸነፉ የአምናው ሻምፒዮን ቼልሲ ያውም በሜዳው ነው በሊቨርፑል 3-1 ሽንፈት ቀምሷል። ሌሎች ጨዋታዎችም ተካሂደዋል። ማንቸስተር ሲቲ እና አርሴናል በኩል 25 ነጥብ በጎል ተበላልጠው አንደኛና ሁለተኛ ናቸው። ሌስተር ሲቲ በ22 ነጥብ ሶስተኛ ሲሆን ከክሪስታል ፓላስ ጋር ያለ ግብ አቻ የተለያየው ማንቸስተር ዩናይትድ በ21 ነጥብ አራተኛ ነው። በስፔን ላሊግ 11ኛ ሳምንት ጨዋታ ሪያል ማድሪድ እና ባርሴሎና ተጋጣሚዎቻቸውን አሸንፈው በእኩል 24 ነጥብ በደረጃ ሰንጠረዡ አናት ላይ ተቀምጠዋል። ሪያል ማድሪድ ላስ ፓልማስን 3-1፣ ባርሴሎና ሄታፌን 2-0 አሸንፈዋል። የሪያል ማድሪድ ከባርሴሎና የ10 ጎል ልዩነት አለው። ሴልታ ቪጎ በ21፣ አትሌቲኮ ማድሪድ በ20 ሶስተኛና አራተኛ ደረጃ ላይ ይገኛሉ። ዛሬ ደግሞ በአካባቢያችን መብራት ለመቋረጡ ተቸግሬ ላለሁ አቶ ሰለሞን፣ አሁን ለሶስተኛ ጊዜ ለመቋረጡ ሪፖርቱንም ያነበብኩልህ በባትሪ ነው። እኔ በኩል ያለው ይኸው ነው።
እኔም አመሰግናለሁ ገዛኸኝ። በዚሁ እንሰናበት። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።
አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ሬዲዮ ጣቢያ በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን አፍሪካ ነክ ርዕሶች።
የአፍሪካ ቀንድ አገሮች የአየር ሁኔታ በቀጣዮቹ ዓመታት እየከፋ እንደሚሄድ አንድ አዲስ የወጣ ጥናት ገልጧል። በተለይም የሶማሊያ፣ የጅቡቲና የኢትዮጵያ የአየር ሁኔታ እየሞቀና እየተለወጠ እንደሚሄድ አዲሱ ጥናት አመላክቷል። አዲሱ የጥናት ዘገባ የአፍሪካ ቀንድ አካባቢ እርጥበት እያገኘ ይሄዳል የሚለውን በኮምፒውተር የወጣውን ሞዴል የሚጻረር ሆኗል። የአሜሪካ ድምፅ ራዲዮ የእንግሊዝኛ ክፍል ባልደረባ ጆዲ ካፖ ያጠናቀረውን ዘገባ አዳነች ፍሳዬ ለዚህ ፕሮግራም አቅርበዋለች።
ድርቅ በአፍሪቃ ቀንድ ሀገሮች በየጊዜው የሚፈራረቅ ሲሆን የምግብ ዋስትናን ይፈታተናል። እየተደጋገመ መሄዱም አልቀረም። ባለፈው መጋቢት፣ ሚያዝያና ግንቦት ወራት ወቅት የተጠበቀውን ያህል ዝናብ ባለመገኘቱ በአካባቢው ውጥረት ሊያባብስ ይችላል። ጥናትና ምርምር የሚያካሂዱት ምሁራን ለግኝታቸው ከፊል መሰረት የሚያደርጉት በአደን ባህረ ገብ መሬት ባህር ውስጥ የሚያገኙትን የጥንት ስብርባሪዎች ስብስብ ነው። ጥንታዊ ስብርባሪዎች ክምችት ባለፉት 2000 ዓመታት ውስጥ በአካባቢው ስለነበረው የአየር አይነት ያመለክታል። የእንደዚህ አይነቱ መስክ ጥናትና ምርምር ፓሊዮክላይማቶሎጂ ይባላል። በመላ ዓለም ታሪክ ስለተከሰተው የአየር ለውጥ ያስከተለውን ሁኔታ የሚመረምር ሳይንስ ማለት ነው። የጥናቱ ዘገባ ዋና አስተባባሪ በአሪዞና ዩኒቨርሲቲ የሚያስተምሩ ተባባሪ ፕሮፌሰር ጀሲካ ቴርኒ ናቸው። የ20ኛው ምዕተ ዓመት ስብርባሪዎች ክምችት የአፍሪካ ቀንድ ሀገሮች የአየር ሁኔታ ወደ ድርቅ እያመራ መሄዱን አመላክቷል። ይህም በኮምፒውተሮች ከሚታየው ነገር ጋር እንደሚጻረር ጄሲካ ተርኒ ያብራራሉ።
ለወደፊቱ በአፍሪካ ቀንድ ስለሚኖረው የአየር አይነት የሚተነብዩት የኮምፒውተር ሞዴሎች በአፍሪካ ቀንድ እርጥበት እየጨመረ እንደሚሄድ ነው የሚያሳዩት። ስለሆነም አዲሱ የጥናት ዘገባ ከሚለው ጋር ሲነጻጸር መሰረታዊ የሆነ ልዩነት እንዳለው እናያለን። እናም የአዲሱ ዘገባ ዓላማ ለምን ድርቅ እየበረታ እንደሚሄድና ምን እንደሚያስከትል ለመገንዘብ ነው። የአፍሪካ ቀንድ የአየር ሁኔታ እየደረቀ እንደሚሄድ ነው ለመገንዘብ ይቻል ነው።
ተማራማሪዎቹ ይህን ጥናት ሲያካሂዱ የኮምፒውተር ሞዴሎች የሚያሳዩትን ለማረጋገጥ ነበር የተጠበቁት። ሆኖም በተቃራኒ ሆኖ ተገኘ።
Some of the predictions from the models might be due to the difficulty that the models have.
ሞዴሎቹ ካመላከቷቸው ትንበያዎች አንዳንዶቹ በአፍሪካ ቀንድ ያለውን የዝናብ ይዘት በትክክል ለማቅረብ ችግር ስለገጠማቸው ሊሆን ይችላል።
የአፍሪካ ቀንድ የአየር ሁኔታ እየረጠበም ሆነ እየደረቀ የመሄዱ ጉዳይ ትልቅ አንደምታ እንደሚኖረው ተን ጠቁመዋል።
If it gets much wetter, like the model suggests, then we could see situations
where... የኮምፒውተር ሞዴሎቹ እንደሚሉት የአፍሪካ ቀንድ ክልል እርጥበት እየበዛበት የሚሄድ ከሆነ የጎርፍ መጥለቅለቅ ችግር ይኖራል። የውሃው መጠን ከሚፈለገው በላይ ይሆናል ማለት ነው። የአየሩ መድረቅ ሁኔታ እየተባባሰ ከሄደ ደግሞ ድርቅ፣ ረሃብና የምግብ ዋስትና መጥፋትን ያስከትላል።
በአደን ባረሰላጤ የተገኘው ጥንታዊ ስብርባሪዎች ክምችት እንደሚያመለክተው ከቅርብ ጊዜያት ወዲህ በአፍሪካ ቀንድ የታየው የአየር መድረቅ መጠን ካለፉት 2000 ዓመታት ወዲህ ያልታየ መሆኑን ጄሲካ ተርኒ ጠቁመዋል።
We can calculate the rate of the changes that have happened before about 300 years ago.
ከዚህ በፊት የታየውን የለውጥ መጠን ልናሰላ እንችላለን። ከ300 ዓመታት ገደማ በፊት አሁን ካለው የአየር ሁኔታ የተሻለ እርጥበት ነበር። የ20ኛው ምዕተ ዓመት ሁኔታ ለየት የሚያደርገው ነገር ግን ከእርጥበት ወደ ድርቅ የሚታየው ለውጥ ምን ያህል ፈጣን መሆኑ ነው። ቢያንስ ካለፉት 1000 ዓመታት ወዲህ እንዲህ አይነት ፈጣን ሽግግር አልታየም። ይህን የምንለውም ከጥንታዊ የስብርባሪዎች ክምችት ባገኘነው ምልከታ መሰረት ነው።
የድርቁ ሁኔታ ሊፋጠን የቻለው ከግሪንሃውስ ጋዞች መብዛት ጋር የተሳሰረ ነው ይላሉ ባለሙያዋ ተርኒ።
As we increase greenhouse gases, we're potentially driving a very rapid change in the hydrological cycle.
የጋዝ ልቀቶች እየጨመሩ ሲሄዱ በአፍሪካ ቀንድ ያለው የውሃ ይዘት በጣም ፈጣን የሆነ ለውጥ ይፈጠራል ማለት ነው። ይህ ክስተትም መላው ክልል እየደረቀ እንዲሄድ ያደርጋል። የማናውቀው ነገር ቢኖር መሬት ላይ ሲውል እንዴት እንደሚሰራ ነው።
የአሪዞና ዩኒቨርሲቲ ተባባሪ ፕሮፌሰር የድርቁ ሁኔታ ረዘም ያለ ጊዜ የሚወስድ ቢሆንም በተወሰኑ ዓመታት ውስጥ ለየት ያለ ሁኔታ ሊፈጠር እንደሚችል ያስረዳሉ።
We'll have wet years and we'll have dry years just like any other time. So there will be variability.
እንደ ሌላው ጊዜ ሁሉ የድርቅና የእርጥበት ወቅቶች ይኖረናል። ስለሆነም ሁሌም ድርቅ ብቻ ይሆናል ማለት አይደለም። ከተለመደው ጊዜ የበዛ የድርቅ ጊዜ ይዘወተራል ማለት ነው። የአየር ንብረት ሁኔታ በየጊዜው መቀያየሩ አይቀርም።
ትልቁ ጥያቄ የእርጥበቱ መጠን ለእርሻ የሚበቃ ያህል ይሆን እንደሆነ ነው። ለምሳሌ ስለ ሰሃራ ምድረ በዳ የተደረገው ጥናት በአንድ ወቅት አካባቢው በቡቃያዎች የተሞላ እንደነበር አሳይቷል። ይሁንና ከ5000 ዓመታት በፊት በፍጥነት የተስፋፋ ድርቅ ገባ። ሰሃራ አካባቢን ሸፍኖ የነበረው ቡቃያ ታዲያ ከ200 ዓመታት ባነሰ ጊዜ ውስጥ ጠፋ። ይህ ተመክሮም የአየር ንብረት ለውጥ በአጭር ጊዜያት ውስጥ ለውጥ ሊያሳይ የሚችል መሆኑን ተመራማሪዎች ያስገነዝባሉ። የአፍሪካ ቀንድ ሀገሮች የአየር ሁኔታ በቀጣዮቹ ዓመታት እየደረቀ እንደሚሄድ የሚያስረዳው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ቅንብር እስክንገናኝ በደህና ቆዩን።
አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ሬዲዮ ጣቢያ በ19 በ22 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከደረሱን መካከል ለሰዓቱ ጥቂቱን እናሰማ።
ለሬዲዮ መቄት አዘጋጆች አዲስና አሉላ እንዴት ናችሁ? ያው ሁልጊዜ እናንተን ፕሮግራም ያው ቢሆን ከታተናለሁ። በተለይ ደግሞ እናንተ የምታቀርቡትን ፕሮግራም እጅግ አድርጌ ነው የምወደው። ደግሞ እንደጋጣሚ ባለፈው ስለ መጋቢ ሐዲስ ስላቀረባችሁት በሬዲዮ መቄት በጣም የተደነቅኩት እጅግ እንዲህ አይነት ነገሮች ምክንያቱም የሰውየው ከቲያትር ጥበብ ጋራ የቀረበ ትልልቅ ነገሮች ሲነሱ ሰማሁ እና እኔም እየሰራሁበት ያለ ጉዳይ ስለሆነ ስታቀርቡት ገረመኝ እና ከዚህ ሰው ጋር ያላችሁን ንግግር እባካችሁ ሰፋ አርጋችሁ አቅርቡት። ብዙ የሚወጣው ሰው ነው፣ ብዙ ሊናገር የሚችል ሰው ነው። ሰፋ አርጋችሁ አቅርቡት። በጣም ነው የማመሰግናችሁ። ያለፈውን ማሳሰቢያ ግን አትርሱ። የቲያትር ጥበብ ልዩ ፕሮግራም ብላችሁ እባካችሁን ክፈቱ። በጣም አመሰግናለሁ።
ሰላም አስጥልኝ ውድ ቪኦኤዎች፣ ጉጡ እባላለሁኝ። ከዚህ በፊት ላቀረባችሁ ኢንተርቪው የአቶ ዳውድ ኢብሳና የቶሌራ አደባ እጅግ በጣም ነው ያስደሰተኝ። በአንጻሩ ደግሞ አቶ ሌንቾ ባሲ ምን እንደነካቸው አላውቅም፣ እንዴት ለትግራይ ነጻ አውጪ ግንባር ለማደግደግ እንደፈለጉ በጣም የኦሮሞ ህዝብ አሳዝነዋል። ለማንኛውም ፒኤ ኤፍዲ ብራቦ ብራቦ ብራቦ። አሁን ግንኙነት ፈጥራችሁ ለመታገዝ የሲዳማ፣ የቤንሻንጉል፣ የግምቤላ፣ የኦጋዴንያ፣ የኦሮሞ ነጻነት ግንባር ህብረታችሁን በጣም እንደግፋለን። በርቱ በርቱ በርቱ፣ ከጎናችሁን እንላለን። ለተሰጠኝ እድል አመሰግናለሁ።
ጤና ይስጥልኝ ቪዎች። አንድ አድማጫችሁ በሐሙስ ምሽት በሰለሞን የተላለፈውን የቪዥን ኢትዮጵያን ዘገባ በተመለከተ የዶክተር ካሳ ከበደን ንግግር ለምን ቆርጣችሁ አቀረባችሁ ብለው መወረፋቸው ገርሞኝ ነው የደወልኩት። የተቆረጠው ንግግርም ብለው አቶ ኢሳያስ እናንተን መገንጠል አትችሉም፣ መብቶ ያለን እኛ ብቻ ነን ብለው ለህዋቶች ነግረዋቸዋል ነው። በመሰረቱ እሳቸውማ የተናገሩት ኢሳያስ የኢትዮጵያን መበታተንም እንደማይፈልጉም ሽንጤን ገትሬ የሟገትላቸዋለሁ ብለዋል። እዚህ ላይ ለማንሳት የፈለግኩት ኢሳያስ የኢትዮጵያን መገነጣጠል የማይፈልጉ ከሆነ እንዴት ሆኖ ነው ኦኤልኤፍን፣ ኦኤንኤልኤፍን፣ የቤኒሻንጉል ነጻ አውጪን እንዲሁም የሲዳማ ነጻ አውጪን የሚደግፉ? ሸሪክ ተመን
አስተያየት የላካችሁልንን ሁሉ እናመሰግናለን። ተዘዋዋሪ ስልካችንን ለማስታወስ 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁም በድምጽ በተቀረጸው መመሪያ መሰረት አኑሩልን። አስተያየቶቻችሁ በተላለፈው ፕሮግራም አዲስ እንዲተላለፉ በምትፈልጉት ፕሮግራም ላይም ሊሆን ይችላል።
በኢሜይል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ነው። አድማጮች የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅታችንን ነው። ፕሮግራማችን እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አሁን ቀጣዩ ዝግጅት ጤና ነው። የጤና ፕሮግራም አዘጋጅና አቅራቢ ሰለሞን አባተ ነው።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። አጠር አጠር ያሉ ጤና ነክ ዘገባዎችን እነሆ። ቲቢና ኤችአይቪ የፊታችን ሰኔና ሐምሌ ውስጥ የደቡብ አፍሪካዋ ደርባን ሁለት ግዙፍ ዓለም አቀፍ ጉባኤዎችን ታስተናግዳለች። ከሰኔ 13 እስከ ሰኔ 16 2008 ዓ.ም የሚካሄደው በቲዩበርኪሎሲስ ወይም በምህፃር ቲቢ ላይ የሚነጋገር ዓመታዊው ዓለም አቀፍ ጉባኤና ከሐምሌ 10 እስከ ሐምሌ 15 2008 ዓ.ም ለአንድ ሳምንት የሚመክረው 21ኛው ዓለም አቀፍ የኤድስ ጉባኤ የሁለቱን እጅግ ገዳይ የጤና እክሎች እንደገና ይፈትሻሉ።
ቲቢ and HIV are really inextricably linked epidemics.
ቲቢ እና ኤችአይቪ ጨርሶ ሊነጣጠሉ በማይችል ሁኔታ የተቆራኙ ወረርሽኞች እንደሆኑ የዓለም አቀፉ የኤድስ ማህበር ፕሬዚዳንት ክሪስ ባይረር ያስታውሱናል። ቲቢ በተጨማሪም ኤችአይቪ በደማቸው ውስጥ ለሚገኝ ሰዎች አድፋጭና አጋጣሚ ጠብቆ አጥቂ፣ ከኤችአይቪ ጋር ባለው መደጋገፍም ወደ ሞት የሚያዳርስ አሁንም ቀንደኛው ችግር መሆኑን ባይረር ከባልደረባዬ ጆ ዲካፖዋ ጋር ባደረጉት ቃለ ምልልስ ተናግረዋል። በኤድስ ምክንያት ከሚደርሰው ሞት ወደ 25% ለሚሆነው ሰበቡ ከኤችአይቪ ጋር የተጣመረ ቲቢ ነው። ሰዎች ለቲቢም ለኤችአይቪም የተጋለጡ ከሆነ የቲቢ አምጪው ህዋስ ሳምባ ላይ ብቻ ሳይሆን በሌሎች የሰውነት አካሎች ውስጥ የሚኖርና የተፋጠነ የጤና ሁኔታ ማሽቆልቆልን ያስከትላል። ይህ ቲቢ 2016 ተብሎ የተሰየመ የደርባኑ የሁለት ቀናት ስብሰባ ከኤድስ ጉባኤው ቀደም ብሎ የመካሄዱን ጥቅም የኤድስ ማህበሩ ፕሬዚደንትና በጆንስ ሆፕኪንስ ዩኒቨርሲቲ የብሉምበርግ የህብረተሰብ ጤና ትምህርት ቤት የወረርሽኝ በሽታዎች ፕሮፌሰር ክሪስ ባይረር ሲጠቁሙ ዓለም አቀፍ የኤድስ ጉባኤ በአንዲት ታዳጊ ሀገር ሲካሄድ የመጀመሪያዋ ደቡብ አፍሪካ እንደነበረችና ስብሰባው የተጠራውም የዛሬ 16 ዓመት እዚያው ደርባን ላይ እንደነበረ ያስታውሳሉ። ከዚያ በተጨማሪም ዓለም አቀፉ ጉባኤ ከሳይንሳዊ ጉዳዮች ወጣ ብሎ የኤችአይቪ ኤድስን ማኅበራዊና ምጣኔ ሀብታዊ ጫናዎች ሲፈትሽም ያ የደርባን ስብሰባ የመጀመሪያው ነበር። ኤችአይቪን ማከምና አዳዲስ የመያዝ አጋጣሚዎችን መከላከል ቲቢን ለመቆጣጠር ቁልፍ መንገድ መሆኑን ባይረር በአጽንኦት ያሳስባሉ። ወደ አፍሪካ ከ16 ዓመታት በኋላ የመመለስና ጉባኤውን እንደገና እዚያው የማድረግ ሐሳብና ውሳኔ በቲቢና በኤችአይቪ መካከል ያለውን ቅንጅትና መተጋገዝ እንደገና ለመፈተሽና አጉልቶ ለማየትም እጅግ ጠቃሚ ነው ብለዋል ባይረር። በተለይ በአሁኑ ጊዜ እያደጉ በሚሄዱ ሦስት አስጊ ደረጃዎች ለመድኃኒት አልበገር የሚሉ የቲቢ አይነቶች እየበዙ መምጣት ሕክምናውንም ይበልጥ አዳጋች እያደረገና ችግሩን እያወሳሰበው እንደሆነ ፕሮፌሰር ባይረር ተናግረዋል።
Of the 9 million or so people who have TB, a substantial proportion of them now.
ዛሬ በዓለም ዙሪያ ካለው 9 ሚሊዮን አካባቢ የሚሆን የቲቢ ህመምተኛ ግማሽ ሚሊዮን ያህሉ ለነዚህ ለመድኃኒቶች ለማይበገሩ የቲቢ አይነቶች የተጋለጠ እንደሆነ ባይረር አመልክተዋል። ያሉትን ለቲቢ ህክምና የሚውሉ መድኃኒቶችን ሁሉ መቋቋም የሚችለው እጅግ የከፋው ቲቢ አምጪ ህዋስ ደቡብ አፍሪካ ውስጥ እየታየ ነው። በርግጥ ደቡብ አፍሪካ ብቻ አይደለችም፣ ሌሎችም አካባቢዎች ውስጥ እንዲሁ ችግሩ እግሩን እያስገባ ነው። በተለይ ኤችአይቪ በደማቸው ውስጥ በሚገኝ ህሙማን ላይ ችግሩ የበረታ ነው። እንግዲህ ስጋቱና ችግሩ እንዲህ አፍጥጧል። በሌላ በኩል ደግሞ የገንዘብ እጥረትና የበጀት ማነስ ዓለምን የቲቢ ኤችአይቪውን ያህል ሰቅዞ ይዟል።
This year on World AIDS Day, so that's December 1st, the World Health Organization is going to announce
የፊታችን ህዳር 21 በዚህ ዓመቱ የዓለም የኤድስ ቀን የዓለም የጤና ድርጅት አዲስ የኤችአይቪ ህክምና መመሪያ እንደሚያወጣ ነው ባይረር የሚናገሩት። በአዲሱ መመሪያ መሰረት ኤችአይቪ በደም ውስጥ የታየ ማንም ሰው ህክምናውን ወዲያው እንዲጀምር ይደረጋል። ይህም ማለት 22 ሚሊዮን ሰው አሁን ባለው 18 ሚሊዮን ሰው ተጠቃሚ በሆነበት የህክምና ስርዓት ውስጥ ይጨመራል። 37 ሚሊዮን ቋሚ የኤችአይቪ ታካሚ ሊኖር ነው ማለት ነው። በዚህ ሁኔታ ውስጥ አንድ አሳሳቢ ዜና፣ አንድ ደግሞ በጎ ዜና አሉ። ከአሳሳቢው እንነሳ። ይህንን ያህል ግዝፈት ያለው ሰው ያለማቋረጥ ለማከም ብር ያስፈልጋል። ብር ብር፣ በጣም ብዙ ብር። ይሁን እንጂ ኤችአይቪ በደማቸው ውስጥ የሚገኝ ሰዎች ህክምናውን እንዲጀምሩ የሚደረገው የጤና ስርዓታቸው ሳይቃወስና የከበዱ የህመም ስሜቶችን ሳያዳብሩ በሙሉ ጤንነታቸው ወቅት በመሆኑ ምክንያት የህክምና ዋጋ ቀስ በቀስ እየወረደ ይሄዳል። ለምን? ለእነዚያ ተጓዳኝ በሽታዎች ከመንበርከካቸው በፊት ጤናቸውን የመገንባት ሥራ ስለሚከናወን በከባድ ሁኔታ ታሞ የሚታከም ሰው ቁጥር በእጅጉ ይቀንሳልና። በመሠረቱ በሽታን ከማከም ይልቅ በሽታን የመከላከል ሕክምና ነው የሚሰጠው። የዘንድሮው የኤድስ ጉባኤ መሪ ቃል መተካከልና መብቶች አሁን የሚል ነው። ኮሌራ። የዓለም የጤና ድርጅት አፍሪካና መካከለኛው ምስራቅ ውስጥ እየታዩ ያሉ የኮሌራ ወረርሽኞችን ለመቆጣጠር ጥረት እያደረገ መሆኑን አስታውቋል። ለወረርሽኙ የተጋለጠው ሰው በሺዎች የሚቆጠር እንደሆነም የሊሳ ሽላይን የጄኔቫ ዘገባ ይናገራል። ባለፉት ጥቂት ሳምንታት ውስጥ ኮንጎ ዲሞክራሲያዊት ሪፐብሊክ፣ ታንዛኒያ፣ ኢራቅ፣ ባህሬንና ኩዌት ውስጥ ከአስር ሺህ በላይ ቁጥር ያለው ሰው በኮሌራ መያዙና 170 የሚሆን ሰው መሞቱም ተዘግቧል። በተለይ ባለፉ 20 ዓመታት እጅግ የከበዱ የኤልኒኞ የአየር መለዋወጥ ሁኔታዎች በሚያስከትላቸው ከባድ ዝናብና ጎርፍ ምክንያት ኮሌራን ጨምሮ ውሃ ወለድ በሽታዎች እየተስፋፉ በሚታዩባት አፍሪካ ከባድ ስጋት ያለ መሆኑን የWHO የወረርሽኞች መምሪያ የቡድን መሪ የሆኑት ዶሚኒክ ሌግሮ ተናግረዋል።
The last time we had that situation in Eastern Africa was in 97-98.
እንዲህ አይነቱ ሁኔታ በምስራቅ አፍሪካ ሀገሮቹ ታንዛኒያ፣ ዩጋንዳ፣ ሞዛምቢክ እና ኬንያ የታየው የዛሬ 18 ዓመት በኢትዮጵያ አቆጣጠር በ1990 ዓመተ ምህረት አካባቢ እንደነበረ ሌግሮ አስታውሰው፣ ያኔ ለሁለት ዓመታት በዘለቀው ወረርሽኝ 200 ሺህ ሰው መታመሙንና 8 ሺህ ሰው መሞቱን ተናግረዋል። ስለዚህ አሉ ሌግሮ,
we have to really be ready for this and try to control the outbreak as soon as possible.
ለዚህ መዘጋጀት እና ወረርሽኙን በተቻለ ፍጥነት መቆጣጠር አለብን። ካለፈው ነሐሴ አጋማሽ ወዲህ ባለው ጊዜ ታንዛኒያ ውስጥ 5000 ሰው ታሞ 74 ሞቷል። የበለጠችው ተጎጂ የሆነችው ደግሞ ዋና ከተማይቱ ዳር ኤስ ሰላም ነች። ኮንጎ ውስጥ 4000 ሰው መታመሙን የመዘገበው የዓለሙ የጤና ድርጅት እስካለፈው ሳምንት 95 ሰው በኮሌራ መሞቱን ተናግሯል። የክትባት እጥረት ወረርሽኙን ለመቆጣጠር እየተደረገ ያለውን ጥረት በእጅጉ ይጎዳው ሲሆን 40 ሚሊዮን ሰው ለኮሌራ በተጋለጠባት አፍሪካ ባለፈው ዓመት የቀረበው ክትባት 2 ሚሊዮን ብቻ ነበር። ፖሊዮ ባለፈው ሳምንት ዓለም የፖሊዮን ቀን አስተባብሏል። ዜናው በጎ ነበር። እንደዚህ ዓመት ፖሊዮ አሽቆልቁሎ የታየበት ጨርሶ አልነበረም።
Not having polio in Africa for 12 months is really a great achievement.
አፍሪካ ውስጥ ለ12 ወራት የፖሊዮ አለመከሰት ማለት በእውኑ ታላቅ ስኬት ነው። ዶክተር ኤልያስ ዱሪ ናቸው ይህንን ያሉት። በዓለም የጤና ድርጅት የፖሊዮ ማጥፋት ዘመቻ የአጣዳፊ ሁኔታዎች አማካሪ ናቸው። ዶክተር ኤልያስ ከሶስት ዓመታት በፊት ከዓለም የፖሊዮ ቁጥር ግማሹ የነበረባት ናይጄሪያ ዘንድሮ ከፖሊዮ ወረርሽኞች መዝገብ ተፈቃለች። ፖሊዮ እንግዲህ ተዳክሞ ባለበት ሁኔታ ጭርሶ እንዳይመለስ ለማድረግ የክትባት ዘመቻው መጠናከር እንዳለበት WHO አሳስቧል። እንዲህ ከሆነ በካሮል ፒርሰን ዘገባ መሰረት ፖሊዮ በመጪዎቹ 4 ዓመታት ውስጥ በአውሮፓ የዘመን አቆጣጠር እስከ 2019 ዓመተ ምህረት ላይመለስ ይጠፋል። እና ስትልኝ ለዛሬ ከቪኦኤ ጤና ለጤና ሰምተው
አድማጮች ከአሜሪካ ድምጽ ሬዲዮ ጣቢያ ከአማርኛው ቋንቋ ዝግጅት ክፍል ስትከታተሉት የቆያችሁት ፕሮግራም ወደ መጠናቀቁ ነው። በቀሩን ጥቂት ደቂቃዎች ከአዲሱ አበበ የማጠቃለያ ዜና እንስማ።
አመሰግናለሁ። አንቺ ፕሮዲሰር ሆነሽ መስራትሽ እዚህ ጋቢና ገብተሽ ለማቀላጠፍ ይረዳሽ ይመስለኛል። ግሩም ነው። የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ አመራር አባል አቶ ሀብታሙ አያሌውን ጨምሮ በሌሎች 4 የተቃዋሚ ፓርቲ አመራሮች ክስ ላይ የበታች ፍርድ ቤት የሰጠውን ብይን አስመልክቶ አቃቤ ሕግ ላቀረበው የይግባኝ አቤቱታ የፌዴራሉ ጠቅላይ ፍርድ ቤት ዛሬም ውሳኔ አልሰጠም። ፍርድ ቤቱ ዛሬ ውሳኔ ሊሰጥ ያልቻለው የታች ፍርድ ቤት ብይን የሰጠበት መዝገብና አቃቤ ሕግ ያቀረባቸው ማስረጃዎች ስላልደረሱት መሆኑን ገልጧል። ትናንት እሁድ በአንድ የሞቃዲሾ ሆቴል ውስጥ የደረሰውንና በትንሹ ለ12 ሰዎች ሞት ምክንያት የሆነውን የአማጺውን አልሻባብ ጥቃት የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት አወገዘ። ከሞቱት 12 ሰዎች መካከል የሆቴሉ ባለቤት፣ አንድ ወታደራዊ አዛዥና 2 የምክር ቤት አባሎች ይገኙባቸዋል። ግብጽ ውስጥ የተከሰከሰው የሩሲያ አውሮፕላን የተበላሸው ከአውሮፕላኑ ውጪ በተፈጠረ ችግር መሆኑን አንድ የአየር መንገዱ ባለስልጣን አስታወቁ። አውሮፕላኑ አየር ላይ እንዳለ ብትንትኑን ያወጣው አንዳችም የቴክኒክ ብልሽት ኖሮት አይደለም ያሉት የበረራ ዲሬክተር አሌክሳንደር ስሚርኖቭ ናቸው። ወደ ሶሪያ የተላከው የዩናይትድ ስቴትስ ልዩ ኃይል ለወረራ ወይም ለጦርነት አይደለም ይላል ዋይት ሃውስ። ልዩ ኃይሉ ሶሪያ ውስጥ ሆኖ ከወታደሮች ጋር ጎን ለጎን በውጊያ የሚሰማራ እንደማይሆን በመከላከያ ጉባኤ ላይ የገለጡት የብሔራዊ ደህንነት ረዳት አማካሪ ቤን ሮድስ ናቸው። የኢራቅ ምክር ቤት በጠቅላይ ሚኒስትሩ ስልጣን ላይ ገደብ ጣለ። አዲስ እርምጃ በሚወስዱበት ጊዜ ሁሉ የምክር ቤቱን አባላት እውቅና ማግኘት እንዳለባቸው ነው የተወሰነው። ጃፓን የደቡብ ኮሪያን ባህረ ገብ መሬት በወረረችበት ጊዜ ለወሲብ አገልግሎት የተፈረደባቸውን የደቡብ ኮሪያ ሴቶችን ጉዳይ በተመለከተ የተነሳውን ውዝግብ በፍጥነት ለማቆም የደቡብ ኮሪያዋ ፕሬዚዳንት ፓርክ እና የጃፓን ጠቅላይ ሚኒስትር ሺንዞ አቤ ገለጡ። የምሽቱ ዋና ዋና ዜናዎች እነዚሁ ነበሩ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በኢትዮጵያ አቆጣጠር በየቀኑ ከምሽቱ 3 እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ የሚያሰማውን ፕሮግራም የዛሬ ዝግጅቱን እዚህ ላይ ያበቃ።
በአማርኛው ቋንቋ ፕሮግራም ነገ ማታ ከአንድ ሰዓት ተኩል ከዚያም በመደበኛው ከሶስት እስከ አራት ሰዓት በምናቀርባቸው ፕሮግራሞች እንገናኛለን። ያስተናገድኳችሁ እኔ ጽዮን ግርማና
አዲሱ አበበ በዚሁ እንሰናበታለን።
ቀጥሎ የትግረኛው ፕሮግራም ይቀርባል። በእኛ በኩል ሰላም ደሩ
ደናደሩ።